ሥርዓተ ብሕትውና በጳውሎስ ሥርዓተ ምንኩስና በእንጦንስ ተጀምሯል። እንጦንስ መቃርስን፣ መቃርስ ጠላሞንን፣ ጠላሞን ጳኩሚስን፣ ጳኩሚስ ቴዎድሮስ ሮማዊን፣ ቴዎድሮስ አረጋዊን ይወልዳል። አረጋዊንስ ራብ አንጦንዮስ ይለዋልና አራተኛ ነው ብሎ እንጦንስ መቃርስን፣ መቃርስ ጳኩሚስን፣ ጳኩሚስ ቴዎድሮስን፣ ቴዎድሮስ አቡነ አረጋዊን፣ አባ ዳንኤልን ይወልዳል። አባ ዳንኤል እስከ አቡነ ኤዎስጣቴዎስ፣ አቡነ አረጋዊ እስከ አቡነ ተክለ ሃይማኖት ያሉትን ወልደዋል። ከዚያ በኋላ መነኮሳት እንደ ሳር እንደ ቅጠል በዙ። ከብዙዎቹም አንዱ የአረጋዊ ወንድም ዮሐንስ ይባላል። ደብረ ኮንወብዮስ የምትባል ገዳም ተሹሞ ይኖር ነበር። ኮንወብዮስ ማለትም ስትፍት ሕይወት ማለት ነው። ይኸውም አንድነት የሆነች አናዋር ማለት ነው። እንደ ማኅበረ እስጢፋኖስ የሴትና የወንድ ማኅበር ያልተለየባት ገዳም ናትና አንድም በምግብ የማይለዩባት ሲል ነው። ይሰርዑ ማዕደ ህቡረ ወይሴሰዩ በትፍስሕት እንዲል አንድም በገንዘብ የማይለዩባት ሲል ነው። ወአልቦ ዘይብል ዛጥረየ ዝ ዘዚአየ ወዝ ዘዚአከ እንዲል አንድም ስትፍተ ሕይወት ማለት ነው። ከመንፈስ ቅዱስ ጋራ አንድ የምታደርግ አናዋር ሲል ነው። ከዚያ ሁሉ አስቄጥስን መዳልወ አልባብ እንዲላት ልቡናን የምትወስን ሲል። አረጋዊም ከወንድሙ ከዮሐንስ ጋር ይኖር ነበር። አናዋሩ ግን በትሕትና ነው። ጽሕፈት ያውቃልና ጻፍ ይሉታል። እኔስ ብርዑን ቀርጬ ቀለሙን በጥብጬ ብራናውን ዳምጬ አቀርባለሁ እናንተ ጻፉ ይላል። ንባብ ያውቃል አንብብ ይሉታል። እኔስ አፍሮንስ አቀርባለሁ መጽሐፍ አወጣለሁ መብራት አበራለሁ እናንተ አንብቡ ይላል። ቅዳሴ ያውቃል ቀድስ ይሉታል። እኔስ ጥላ እሰፍራለሁ ቃጭል እመታለሁ ማዩን ቀድቼ መሥዋዕቱን ሰርቼ አቀርባለሁ እናንተ ቀድሱ ይላል። ከዕለታት አንድ ቀን ቀዳሽ ታጥቶ ይላሉ። አንዱም እንጂ ትሕትና ይህ ነው፣ ቀድስ ብለውት ሊቀድስ ገባ። ጸዋትውን ጨርሶ ከፍሬ ቅዳሴው ሲደርስ መሥዋዕቱን ተለውጦ አየው። በምን አምሳል ቢሉ እንደ ደብረ ሲና በአምሳለ እሳት፣ እንደ ደብረ ታቦር በአምሳለ ብርሃን፣ በአምሳለ በግ፣ በአምሳለ ሕፃን አይቶታል። ወፈቀድኩ እህቅፎ ይላልና ደገኛው ይህ ነው። ከዚህ በኋላ ከራእዩ ተመልሶ ቅዳሴውን ቀድሶ ወጥቶ ከሰው ሳልለይ እንዲህ ያለ ምስጢር የተገለጸልኝ ከሰው ብለይማ እንደምን ያለ ምስጢር በተገለጸልኝ ኑሯል ብሎ ከገዳሙ ወጥቶ አክይስት፣ አቃርብት፣ አናብስት፣ አናምርት ካሉበት ነቃማይ፣ ልምላሜ ዕፅ ከሌለበት ድሩክ ለተአቅቦ ይለዋል። ዘር ተክል ከማይገኝበት ከጽኑ በረሃ ሂዶ ተቀመጠ። ዮሐንስም ከወንድሙ በመለየቱ አጥብቆ አዘነ። ለጊዜው ወንድሜን ምን አገኘው ይሆን እያለ ወዲያም ወዲህ ዙሮ ቢፈልገው አጣው። ኋላ ግን እያዘነ ሲኖር ከዕለታት በአንዱ ዕለት እንግዶች መጥተው ከቤቱ አደሩ። እንደምን ያሉ እንግዶች ቢሉ የአረጋዊን ዜና የሰሙ ነጋዴያን ናቸው። አንድም አረጋዊን የሚያውቁት ግሁሳን ናቸው። ምግብ አቅርቦላቸው ያን ተመግበው ሲጫወቱ፣ እኔማ አንድ ወንድም ነበረኝ የደረሰበት ጠፍቶኝ ሳዝን እኖራለሁ ቢላቸው፣ እረ እሱንስ እንዲህ ካለ በረሃ አለ ሲሉ ሰምተናል አሉት። አንድም ይቻለናል ብለው ከአረጋዊ ጋር መንነው ሂደው አልቻላቸው ብሎ የተመለሱ ናቸው። የት ጥላችሁት መጣችሁ ቢላቸው እንዲህ ካለ ቦታ ቀረ አሉት። ከዚህ በኋላ ወንድሜ ሆይ ምነው ትተኸኝ ሄድህ? ብቻዬን ስቀር አላሳዝንህምን? አሁንም ና ተመለስልኝ ብሎ ላከበት። አረጋዊም ፊት ባልጀመርሁት ነበር እንጂ አሁንማ የዮሐንስ ወንድሙ እችላለሁ ብሎ መንኖ ሂዶ ነበር። የማይቻለው ሆኖ ተመለሰ ቢሉህ ስንኳን እኔ አንተ ስታፍር የለምን? እንግዲህስ አልመጣም አለ። ይህም ካልሆነ ከዚያው ካለህበት ሲደክም የምታርፍበት ሜታሜቴ ጎጆ ልስራልህ ቢለው ምዕራፈ ሁሉ ጌታ ለእኔ ማደሪያ አነሰኝን? እሱ አይበቃኝምን? ይህንንስ አልፈልግም አለ። እንኪያስ ብቻህን ስትሆን የሚያነጋግርህ አንድ ሰው ልላክልህ ቢለው ለኑዛዜየሰ የአክሉን እፀ ወዝንቱ ደብር ብሎታል። ይህም ቢቀር ስትታመም የሚያስታምምህ፣ ስትሞት የሚያማውትህ ሰው ልላክልህ ቢለው ወዝንቱ ውእቱ ተምኔትየ ከመ እኩን ግዱፈ በገጽየ ይላል። ከእግዚአብሔር ዘንድ የምሻው የምመኘው እንጂ አለኝታዬ ይህ ነው፣ ብታመም የሚያስታምመኝ ብሞትም የሚያማውተኝ አጥቼ ባፌ በግንባሬ ተደፍቼ ጉንዳን ፈልቶብኝ ጭጫን ወርሶኝ ብገኝ ነውና ፈቃዴ ለዚህም አታስብ አለው። ያንም ቢለው ሁሉንም የማይቀበለው ሆነ። ከዚህ በኋላ በያሉበት ሆነው ሲላላኩ ኑረዋል። ዮሐንስም እንዲህ ያለ ራእይ አየው፣ ምን ይሆን ጻፍልኝ፣ ተርጉምልኝ እያለ ይክልካል። አረጋዊም ይህም ይህ ነው፣ ይህም እንዲህ ያለ ነው፣ ይልቁንም ራእይን አትመነው፣ እውነትም አለ ሐሰትም አለና እያለ ይጽፍለታል። ከዕለታት አንድ ቀን ከናፍቆት የተነሳ ዮሐንስ ከምኔቱ አረጋዊም ከበዓቱ ወጥተው ከማሃይ ቦታ ተገናኝተዋል። እንደምን ቢሉ በቆይታ አንድም በተመስጦ በምስጢር ይላሉ። ከዚያ ሲመለስ በአረጋዊ አጋንንት ጾር አጸኑበት። አክይስትን፣ አቃርብትን፣ አናብስትን፣ አናምርትን ሁሉ አስነሱበት። እርሱም ለወንድሙ ለዮሐንስ ይጽፍለታል። ካንተ ተገናኝተን ከተመለሱ በኋላ አጋንንት ጾር አጸኑብኝ። በቆይታ በምስጢር አንድ ቀን ብንገናኝ እንዲህ አድርገው ጾር ያጸኑብኝ፣ እንዲያውስ ሁል ጊዜ ብንገናኝ እንደምን ያጸኑብኝ ኑሯል? እንግዲህ ወዲህ ና ብለህ እንዳትልክብኝ አለው። ምንም እሱ እንዲህ ቢል መላላካቸው አልቀረም። ይህም ራእዩን እየጻፈ ይልካል። ያም እየተረጎመ ይጽፍለት ነበር። የሚኖረው ከበረሃ ነው። በምን ይጽፈዋል ቢሉ እንጨቱን እየጠረበ በገበታው በቅርፍቱም። አንድም ወንድሙ ዮሐንስ እየጻፈ በሚልክለት ክታብ በአርዕስቱና በህዳጉ እየጻፈ ይመልስለት ነበር። ሲጽፍም መልእክት ዘፈነዋ ሐራውያ ገዳም ዘተፈነወ እምሐራውያ ገዳም እያለ ነበር። ዮሐንስ ግን ለውጦ አኮ መፍትው ይበልዎ ሐራውያ ገዳም አላ አረጋዊ መንፈሳዊ ውእቱ ብሎታል። የሚጽፍለትም ለዮሐንስ ብቻ አይደለም። ከዚያው ከገዳሙ ውስጥ የበቃ ከነጽሮ የደረሰ አንድ ፍጹም አረጋዊ ነበር። ለሱም ይጽፍለታል። ከሱም ቀጥሎ ቀድሞ ወዳጁ የነበረ ኋላ ግን አረጋዊን የሚያማው የሚነቅፈው አንድ መነኩሴ ነበርና ለዚያም ይጽፋል። ከዚህ ሌላም ከማህበሩ ለሚያውቃቸው ሁሉ ለአንዱም ጽፏል። እነዚያ ለጊዜው እየተመለከቱ ትተውታል። ዮሐንስ ግን ተመልክቶ ሲያበቃ እየሰበሰበ ያኖራል። ኋላም ያንንም ከአንድ ላይ አጠራቅሞ 35 ድርሳን 46 መልእክት አድርጎታል። ይህም 35ቱ ድርሳን የ35ቱ መጻሕፍተ ሐዲሳት ምሳሌ ነው። አርባ ስድስቱ መልእክት የአርባ ስድስቱ መጻሕፍተ ብሉያት ምሳሌ ነው። አንድም ድርሳኑን አንድ ጨምሮ 36 ይላልና የሰላሳ ስድስቱ ቅዱሳት አንስት ምሳሌ። አንድም ጌታችን ኢየሱስ ክርስቶስ በዚህ ዓለም የኖረው 33 ዓመት ከሶስት ወር ነውና የዚያ ምሳሌ። መልእክቱንም ሁለት ጨምሮ 48 ይላል። አርባው መልእክት የጾመ አርባ ምሳሌ፣ ስምንቱ መልእክት የሰሙነ ሕማማት ምሳሌ ነው። አንድም አርባው መልእክት ከትንሣኤ እስከ እርገት ያለው የአርባው ቀን፣ ስምንቱ መልእክት የሰሙነ ጰራቅሊጦስ፣ አንድም የስምንቱ መልእክታተ ምስጢር ምሳሌ። ሶስቱ አርዕስተ አእምሮ የሥላሴ፣ አንድም የንጽሐ ሥጋ የንጽሐ ነፍስ የንጽሐ ልቡና ምሳሌ። በመጨረሻ ያለው መልእክተ አረጋዊና ስለተ እሁሁ የፍቅረ ቢጽና የፍቅረ እግዚአብሔር ምሳሌ፣ አንድም የሥጋውና የደሙ ምሳሌ። አንድም ሦስትና ሁለት አምስት ይሆናል። የአምስቱ አዕማደ ምስጢር ምሳሌ ነው። እንዲህ አድርጎ ጽፎ ሲያበቃ ሰብስቤ አንድ መጽሐፍ አድርጌዋለሁና ባርክልኝ ብሎ ላከለት። አረጋዊም መጽሐፉን አይቶ ስሜ ይጠራበት ብዬ ያላደረግኩትን አንተ ስሙ ሲጠራበት ይኑር ብለህ እንዲህን አደረግከኝ፣ ደግም አላደረግከኝ ብሎ በመጽሐፉ እጅግ አዘነ። ወንድሙ ዮሐንስ እንዲጽፈው አላወቀም ነበርና። ምን ነው ምስጢረ ሰማይ ወምድር ተገልጦለት ሳለ ይህን እንደምን ሳያውቅ ቀረ ቢሉ፣ ቢያውቅ አያጽፈውምና ሕይወተ ኩሉ ኢየሱስ ክርስቶስ የሚገኝበት ስለሆነ እንዳያውቅ አድርጎታል። ከዚህ በኋላ ፈቃዴ ሳይሆን የጻፍኸው የእግዚአብሔር ፈቃድ ቢሆን አይደለምን ብሎ እኔ በሕይወተ ሥጋ ሳለሁ ማንም ማን አይመልከተው አለው። ይኸውም ሊታወቅ እሱ በሕይወተ ሥጋ ሳለ ጠፍቷል ቢሉ የማይገኝ ሆኗል፣ ተገኝቷል ቢሉ የማይነበብ የማይተረጎም ሆኗል። ኋላ ግን የጠፋው ተገኝቷል፣ የማይነበበው ተነቧል፣ የማይተረጎመው ተተርጉሟል። ዮሐንስም የወንድሙን የአረጋዊን ዕረፍት በዚህ አውቆታል። ታሪክ ይህ ነው። ይህስ መጽሐፈ መነኮሳት ወደ ሀገራችን የተመለሰው ምን ጊዜ ነው ቢሉ፣ ፊልክስዩስ በአጼ ድልናአድ ጊዜ ተመልሷል፣ በአጼ ሰይፈአርድም የሚሉ አሉ። መላሹ ንዑስ ሰላማ ነው። ብርሃነ አዜብ ካይነ አዜብ ይለዋል። እሱ ግብረ ሕማማትን ጨምሮ መልሶታል። አረጋዊ መንፈሳዊ በአጼ ልብነ ድንግል ጊዜ ተመልሷል። መላሾቹም እጨ እንባቆም ሚካኤል ግብፃዊ ይባላሉ። ማሪሳ ግን የተመለሰበት ጊዜ አልታወቀም። አንድም ታሪክ አግኝተናል ብለው በአጼ ገላውዲዎስ ጊዜ ነው ይላሉ። መላሹም ሰሊክ ዘደብረ ሊባኖስ ይለዋል። የተድባበ ማርያም መነኩሴ ነው። እሱ አብሻህርን ጨምሮ መልሶታል። ትርጓሜ ውሳ በሀገራችን የተነገረ ምን ጊዜ ነው ቢሉ፣ ኋላ በአጼ ገላውዲዮስ ዘመን ጊዮርጊስ ሶርያዊ የሚባል ሰው ለንግድም ቢሉ አገር ለማየትም ቢሉ ወደ አገራችን መጣ። ድምሆይ ይለዋል። የምስሐ ለማርያም ደብተራ ነው። አረጋዊ መንፈሳዊ ነበረውና ከዚያ ሰውዬ ጋር ሲጫወቱ የአረጋዊ መጽሐፍ ከኔ ዘንድ አለ፣ ታውቅ እንደሆን እባክህ ተርጉምልኝ አለው። ይሁን ብሎ ጀምሮለትም ቢሉ ሳይጀምርለትም ቢሉ ቀጠሮ ሰጥቶ ሰደደው። በቀጠሮ ቀን ከቤቱ ቢደርስ አገልጋይ ደብተራ ነበርና ዕለት ገጥሞት የእመቤታችን በዓል ስለሆነ ማኅሌት ሊቆም ከቤተ እግዚአብሔር ሂዶ ታጣ። ቢጠይቅ ከቤተ ክርስቲያን ይሄዳል አሉት። ከቅኔ ማኅሌት ቢገባ ጸናጽል መቋሚያ ይዞ በከበሮ ሲያገለግል አገኘው። አረጋዊ መንፈሳዊን የምተረጉምለት ለዚህ ነውን ብሎ ተቆጥቶ ተመለሰ። ድምሆይም ስራውን ከጨረሰ በኋላ ወጥቶ መምህር ያልመጣም ወይ ብሎ ቢጠይቅ መጥቶ ነበር ተቆጥቶ ሄደ አሉት። መጽሐፉን ይዞ ወዲያው ተከተለው። ያም ሲገሰግስ ይህም ሲከተል ሐማሴን ላይ ደረሰበት። ምን ፈልገ ነው የምትከተለኝ ቢለው አረጋዊ መንፈሳዊን ተርጉምልኝ ብዬህ አልነበረምን አለ። ጽናቱን አይቶ መላልሶ አስጠንቶት ሂዷል። ከዚያ በኋላ ድምሆይ አጥንቶ ለጥበበ ክርስቶስ አስተምሯል። ጥበበ ክርስቶስ ለሐዋርያነ ክርስቶስ፣ ሐዋርያነ ክርስቶስ ለሊቀ ካህናት ወልደ ዮና፣ ሊቀ ካህናት ወልደ ዮና ለእጨጌ በትረ ጊዮርጊስ፣ እጨጌ በትረ ጊዮርጊስ ለአቃቤ ሰዓት አብራንዮስ፣ አቃቤ ሰዓት አብራንዮስ ለመንፈቆ ወልደ ሃይማኖት፣ መንፈቆ ወልደ ሃይማኖት ለመምህር ሙሴና ለመምህር ገላውዲዮስ፣ መምህር ገላውዲዮስ ለጌታዬ ዮናስ፣ ጌታዬ ዮናስም ለአቶ ተክለ ሃይማኖት ነው። መምህር ሙሴም ለመምህር ሀሊብ፣ መምህር ሀሊብ ለመምህር ሀብቱ፣ መምህር ሀብቱ ለመምህር አካለ ወልድ። እንዲህ ከላይ ከአባቶስ ሲያያዝ እስካሁን ደርሷል። ቦዘይቤ ታሪክ ጊዮርጊስ ሶርያዊ መጥቶ ለጳውሎስና ለዝክሬ አስተማረ። አንድም ለድምሆይ ዘምሳለ ማርያም፣ ድምሆይ ለገብረ መድን፣ ገብረ መድን ለእጨጌ በትረ ጊዮርጊስ፣ እጨጌ ለአብራንዮስ፣ አብራንዮስ ለመንፈቆ ወልደ ሃይማኖት፣ መንፈቆ ለመምህር ሙሴ፣ መምህር ሙሴ ለመምህር ገላውዲዮስ። ከዚህ በኋላ ሁሉ ተምሮታል። ፊልክስዩስ ዜናቸውን ታሪካቸውን ይናገራል። ማር ይስሐቅ ጾራቸውን ግብራቸውን ይናገራል። አረጋዊ መንፈሳዊ ጸጋቸውን ማዕረጋቸውን ይናገራል። ፊልክስዩስ አሮጌ ወታደር ይመስላል። የወታደር አሮጌ ወግ ታሪክ ሲያጫውት እንዲህ ካለ አገር እገሌ የሚባል ሰው እንዲህ ያለ ጦር ተነስቶበት እንዲህ አድርጎ ተዋጋ፣ እንዲህ አድርጎ ድል ነሳ እያለ ያወራል። ፊልክስዩስም አባ እገሌ የሚባል መነኩሴ እንዲህ ያለ ጦር ተነስቶበት እንዲህ አድርጎ ተዋጋው፣ እንዲህ አድርጎ ድል ነሳው እያለ ዜናቸውን ይተርካልና ማር ይስሐቅ አርበኛ ወታደር ይመስላል። የወታደር አርበኛ ድል ነስቶ ድል ንሱ ይላል። ማር ይስሐቅም ጦርነት ያስተምረናል፣ ድል ነስቶም ድል ንሱ ይለናልና። አረጋዊ መንፈሳዊ የእልፍኝ አሽከር ሆኖ ያደገ የንጉሥ ባለሟል ይመስላል። የንጉሥ ባለሟል ከእልፍኝ ውስጥ ያሉ ሰዎች የሚያወጉትን ወግ የሚጫወቱትን ጨዋታ ሰምቶ ወጥቶ ለሚመስሉት ለወዳጆቹና ለባልንጀሮቹ ያጫውታል። አረጋዊ መንፈሳዊም የወዲያውን ምስጢር እሱ በቅቶ አውቆ በዚህ ዓለም ላሉት ለደጋጎች ያስረዳልና በእርድና ጊዜ ፊልክስዩስን፣ በተባይቶ ጊዜ ማር ይስሐቅን ጣዕም ከቀመሱ በኋላ ግን አረጋዊን መመልከት ይገባል ይላሉ።